ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 27 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ትግል ሲደናቀፍ በዝምታ አናልፈን በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የመጋቢት ሚያዝያ ወር እትም ህዝባዊ ትግልና የሽግግር ጥያቄን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ማክሰኞ ሰኔ 26 ቀን ምሽት ላይ በምስራቅ ሐረርጌ በባቢሌ ከተማ በወያኔ የሚረዳውና የሚደገፈው የሶማሌ ልዩ ፖሊስ አባል ጥቃት መፈጸሙን የአይን እማኞች በማህበረሰባዊ ሚዲያ ካስተላለፉት መረጃ ለማወቅ ተችሏል። ጨካኞቹ የልዩ ፖሊስ አባላት በጥቃቱ ከ200 በላይ የሚሆኑ ቤቶችን ያቃጠሉ መሆናቸው ተነግሯል። በሰው ህይወት ላይ የደረሰው ጉዳት እስካሁን አልታወቀም። የቀድሞ አገዛዝ ባለስልጣን ወንጀለኞች ወደ ሀገር እንዲገቡ በአዲሱ ሹምና በጓደኞቹ የሚደረገው ጥረት መረለቆ ባይመጣላቸውም መንግስቱ ኃይለማርያምን ትውልድ የፈጀውን አውሬ ጭምር በይፋ የጋበዙበት ምክንያትና ወንጀለኞቹም በክብር ተመልሰው የተገኙበት ሁኔታ ምን ምስጢርን ተንኮልን አዝሏል በሚለው ላይ ታዛቢዎች መተቸታቸውን እንደቀጠሉ ናቸው። ድርጊቱ አገር ወዳድ ኃይሎችን ለመነጠልና ለማግለል ነው የሚሉ ብዙዎች ሲሆኑ፣ ኦህዴድ የተባለው ተቋም ደግሞ የኦሮሞ ቡድኖችን በዙሪያው ሊሰበስብና ከቻለም ሊያመክን እቅዳለው ሲሉ አቅርበዋል። የደርግ ኢሰፓ ርዝራዦችና የሻቢያ ቀጥረኞችን መግባታቸው ከሻቢያ ጋር እየተሸረበ ላለው ሴራ አስፈላጊ ሆኖ በመገኘቱ ነው ያሉም ጥቂቶች አይደሉም። በቅርቡ ደብረ ጽዮን ሸብረክ ካለ የሚባል ዜና ብቅ ቢልም እሱ አርካበና ሌሎችም ከአሜሪካ እቅድጎን በመሰለፍ የተወሰኑ ወያኔዎችን ያቀፈ የወያኔውን ጠቅላይ ሚኒስትርና ኦህዴድን ማዕከል የሚሆኑበትና ሻቢያን ከጎን ያቆመ አገዛዝ ለመመስረት ደፋ ቀናው መቀጠሉ ተዘግቧል። ለዚህ እቅድ እንቅፋት ሆነው ያሉት አትነኩም ቢባሉም ስልጣን ማስረከብ ያልፈለጉት አዛውንት ወያኔዎች፣ አገር ወዳድ ኃይሎች፣ የሽግግር መንግስት ይመስረት ባዮች ሲሆኑ እነዚህንም በተራ ተራ ከጥቅሞች ለማድረግ አሜሪካና አማካሪዎቹ እየሰሩ ነው የሚል ዜናም አለ። በአማካሪ ደረጃ እነ ሻለቃ ዳዊት ኤፍሬም ይስሐቅና ሌሎችም ይገኙበታል ብለው ያጋለጡ ክፍሎች ዜጎች ሁሉ የህዝብን ትግል ድል ለመጠበቅ ነቅተው መገኘትና መታገል አለባቸው ሲሉ መክረዋል። የወያኔ ጠቅላይ ሚኒስትር ሃይማኖትን መሰረት ያደረገ የድጋፍ ስብሰባ ማካሄዱን የወቀሱ ክፍሎች በአማራው ህዝብ ላይ የተሰነዘረው የጥፋት ዘመቻ የሚቀጥልበት መንገድ ታልሟል እንጂ የሚቆም አይደለም ሲሉ የሱዳንንም ጥቃት በዚህ ህዝብ ላይ ከሚደርሰው ማዋከብና ከበባ ጋር አያይዘውታል። ለአማራ ቆመናል ባይ ትግል አሽመድማጅ ቡድኖች እንዳሸን እንዲፈሉና ክፍፍል እንዲስፋፋ ሲደረግ፣ አዲሱ ሹም በየቦታው ሲሾም ከስርዓቱ ቅጥረኞች ውጭ አማራዎችን እንዳልሾመም ጠቁመዋል። የእንግሊዝ መንግስት ሰላይ ነው ሲባልና በወያኔነቱ ሲወገዝ የቆየው ደመቀ መኮንን ሆነ ገዱ አንዳርጋቸው ዛሬ የአማራው ተጠሪ መስሎ ለመቅረብ የሚያደርጉትንም ጥረት ተራ ማጭበርበር ነው ሲሉ ታሪክን ያረሱ ክፍሎች ተችተዋል። ሰፍኖ ያለው ብሔር ተቀስ ዝንባሌም የወያኔን ስርዓት ቀጣይ እንጂ አስወጋጅ መሆኑ ያጠራጥራል ያሉት አዛቢዎች፣ ህዝብ ያልመከረበት ህገ መንግስት አሁንም ሊደነገግ ከተቃጣ ያው ብልሽትን ማደስ ይሆናል ብለዋል። አዲሱ ሹምም ከጀርባው ያለውን የወያኔ ቆሻሻ ጨርቅ ባንዲራ ጥሎ አረንጓዴ ቢጫ ቀይ የኢትዮጵያን ሰንደቅ ዓላማ እንዲያውለበልብም ያስፈልጋል ተብሏል። በደቡብ አስተዳደር የወላይታ የባህል የቱሪዝምና የመንግስት መገናኛ ቢሮ በማህበረሰብ ሚዲያ ባስተላለፈው መልእክት የወያኔ ተለጣፊ የሆነው ደህዴን ከፍተኛ ቀውስ ውስጥ የገባ መሆኑን ገልጾ በዚሁ ሳቢያ የአባላቱ ሞራል የተነካ መሆኑን አስታውቋል። የተላለፈው መልእክት በሲዳማ ዞን አዋሳ ከተማ ዙሪያ በጌዲዮ፣ በወልቂጤ፣ በሚዛን አካባቢ በተከሰተው ግጭት 29 ዜጎች የተገደሉ መሆናቸውን ከመግለጹም በላይ በሲዳማ ዞን 15,000 በጌዲዮ ደግሞ 650,000 የሚሆኑ ሰዎች ከቤት ንብረታቸው መፈናቀላቸውን ጠቁሟል። አዋሳን አካባቢ የተካሄደው ግጭት ሆን ተብሎ በተወሰኑ ግለሰቦችና ቡድኖች ተዘጋጅቶና ተቀነባብሮ የተካሄደ መሆኑ በተጻፈው መልእክት ላይ የተገለጸ ሲሆን አሁንም ቢሆን ችግሩ በአንዳንድ ቦታዎች እየተከሰተ መሆኑን ዘርዝሯል። በግጭቱ ተሳትፈዋል የተባሉ ከ1300 በላይ ግለሰቦች በቁጥጥር ስር ላይ የዋሉ መሆናቸውም ተነግሯል። የተባበሩት መንግስታት ድርጅት የተራድኦ ተቋም ባወጣው መግለጫ ከያዝነው ወር ጀምሮ በጉጂና በጌዲዮ ብሔረሰቦች መካከል በተካሄደ ግጭት በጌዲዮ 650,000 በጉጂ 176,000 ሰዎች በጠቅላላው ከ800,000 በላይ የሚሆኑ ዜጎች የተፈናቀሉ መሆናቸውን ገልጿል። ባለፈው ሚያዝያ ወር በተከሰተው ግጭት ከ1.2 ሚሊዮን በላይ ዜጋ መፈናቀሉን ያስታወሰው የተባበሩት መንግስታት ድርጅት ዘገባ በአካባቢው ሽማግሌዎችና የሃይማኖት አባቶች ጥረት የተወሰኑት ቢመለሱም ከሰኔ ወር መጀመሪያ ጀምሮ በተከሰተው ግጭት በርካታ ቤቶች የተቃጠሉ መሆናቸውንና ንብረቶች ጉዳት የደረሰባቸው መሆኑን ዘርዝሯል። በአካባቢው እስካሁን ድረስ ጸጥታው ያልተረጋጋ ሲሆን በግጭቱ ከ200 ሰዎች በላይ እንደሞቱም ይነገራል። ሜቴክ ተብሎ የሚጠራው የመዝረፊያ ድርጅት በእጁ ቀርተው የነበሩ 3 የስኳር ፕሮጀክት ኮንትራክቶች እንዲቋረጡ የተደረገ መሆኑን የስኳር ኮርፖሬሽን ገለጸ። ሜቴክ እነዚህን ፕሮጀክቶች ስራ ለማጠናቀቅ የ6 ወራት ጊዜ እንዲሰጠው ቢጠይቅም ካለፈው ልምድ በመውሰድ ኮርፖሬሽኑ የከለከለው መሆኑ ታውቋል። ከዚህ በፊት ሜቴክ በኮንትራክት የወሰዳቸው 10 የስኳር ፕሮጀክቶች እያንዳንዳቸው ከአንድ ዓመት እስከ 1 ዓመት ከ6 ወር ባለው ጊዜ ይጠናቀቃሉ የሚል ስምምነት ቢኖርም ላለፉት 7 ዓመታት ሜቴክ አንድም የስኳር ፕሮጀክት ሳያጠናቀቅ መቅረቱን የኮርፖሬሽኑ ባለስልጣኖች ተናግረዋል። በሌላ በኩል ከሜቴክ ተነጥቆ ለቻይና ኩባንያ የተሰጠው የኦሞ ኩራዝ 2 ስራ ተጠናቆ ምርት የጀመረ መሆኑ ተናግረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። We'll be right back. ትግል ሲደናቀፍ በዝምታ አናልፍም። ብዙዎች ዛሬ የዘነጉት የሚመስለው ሀቅ የዜጎች ደም ሳይቋረጥ መፍሰሱን ይመለከታል። ዛሬ ያለው ሁኔታ አንድ ሰው ወይም ቡድን በጥበቡና በጥረቱ ያመጣው ሳይሆን በህዝብ መስዋዕትነት የተገኘ ነው። ባለፉት 3-4 ዓመታት ብቻ ብዙ ሺህ ህዝብ ተፈጅቷል። መሰረታዊ ለውጥን ሲሻ ጭቆናን ሊያስወግድ ሲጥር ዛሬ መሪ የሚባሉት ግለሰቦች በእሬቻ በዓል ስንቱ ዜጋ ሲገደል ጎንደር ላይ ስንቱ ወጣት ሲረሸን ወዘተ የነበሩ ብሎ መጠየቅም የሚቻል ነው። ያ ሁሉ ደም የፈሰሰው ስንቱ ወጣት ለጋ ህይወቱን በአጋዚና የወያኔ ግፈኛ ኃይሎች የተቀማው የወያኔን ውድቀት ሊያመጣ እንጂ ወያኔን ሊያክም ሊደጉም ሊጠግን እንዳልነበረም ይታወቃል። የህዝብ ፍላጎት መሰረታዊ ለውጥ እንጂ ጉልቻ መቀየርና የገማ የገለማውን ስርዓት በአዲስ ዲስኩራጅ በማስቀጠል አልነበረም አይደለምም። የኢትዮጵያ ህዝብ ትግል ሰሞኑን ወይም 2-3 ዓመት በፊት የጀመረ አይደለም። ለመሰረታዊ ለውጥና ለህዝባዊ መንግስት ዴሞክራሲ መስረታ ትግል ሲካሄድ ዘመን አልፏል። የካቲት 66 የፊውዳሉን አገዛዝ ሲያከትመው ድሉ በመኮንኖች በመቀማቱ ለቀጣይ 17 ዓመታት የአውሬዎችና ፋሽስቶች አገዛዝ አገራችንን አጥፍቶ ለወያኔ ዳርጎናል። ያንንም ቢሆን የህዝብ ትግል ሞግዚት ያስፈልጋል ያሉ፣ ሻለቃ መንግስቱን ተውት ለውጥ ያመጣል ያሉ፣ የዚያዊ ህዝባዊ መንግስት ከተቋቋመ ስርዓተ አልበኝነት ይሰፍናል አገር ትከፋፈላለች ያሉ፣ ጊዜ ስጡት ያሉ፣ ለአምባገነኑ ጊዜ ይሰጥ ብለው አገራችንን ያጠፉ፣ ስንቱን ህይወት ያስቀጠፉ ነበሩ። የአምባገነንነት ችግኝ ሁሌም ለም ሆኖ በቆየባት አገራችን መደረግ የሚገባው ጥንቃቄ በአድርባይነት ተሸፍኖ በየታሪክ አጋጣሚው ያደረሰብን ጉዳት ዛሬ ላይ በተለይ መረሳት ያለበት አይደለም። በየጊዜው የሚፈሉ አድርባዮች በተለይም ባንዳ ምሁራን የህዝብ ትግል መደናቀፉን በቲዮሪ አነብንበው እየደገፉ በራሳቸውም ላይ ማዕት ማምጣታቸውን በታሪክ አይተናል። ይህን ስህተት ልንደግምና በላያችን ላይ መንግስቱና መለስን ልናመጣ የሚፈቀድ መሆን የለበትም። ለትግላችን ስኬት አስተማማኙ ዋስትና ህዝብ ራሱ የስልጣን ባለቤት መሆኑ ነው። ስልጣን ሊቀሙ የተነሱ ክፍሎች ግን ህዝብን አላዋቂ ያደርጉና ተከፋፍሎ ያለነው ይሉና ራሳቸውንም የእርስ በርስ ፍጅትን ይቆሰቁሱና ሽግግር ወይም ህዝባዊ መንገድ ከተባለ ሲኦል ልንገባ ነው በሚል የግለሰብ ወይም የቡድን የበላይነትን ትግሉ ከድሉ ከግቡ መቋረጡን ይደግፋሉ። ይህን ግልጽ ሻጥር በዝምታ ልናልፈው የምንችል አይደለም፣ ሊሆንም አይገባም። ደም የገበርንለት ትግል ባጭር ሲከጭ ወይም ሲጨናገፍ እልልታ ሳይሆን ሐዘንና ትግልን አፋፍሞ መቀጠል ነው የሚገባው። አምባገነን ስርዓት ከስረ መሰረቱ ተነቅሎ እንዲወገድ ለዓመታት ህዝብ ሲታገል ሲሰዋ ቆይቶ ይሄው ስርዓት ተቋቁሎ ሊቀጥል መፍቀድ የሚታሰብ አይደለም። ህዝባዊ ስርዓት ፈለግን እንጂ ወያኔን በኮፒው ወይም ባሳደገው ልጅ ለመተካት ደም አልገበርንም። ዲሞክራሲያዊ ሽግግር ስንልም ሁሉን አቀፍ የሆነ ሂደት ሆኖ በጋራና በለውጥ ፈላጊዎች በህዝብ የቀጥታም የውክልናም ተሳትፎ ከሀገራችን ውስብስብ ችግሮች መፍትሄ ለመፈለግ እንጂ ግለሰቦች ወሳኝ ፈጻሚ ሆነው ባፈተታቸው በፈለጉት መንገድ የነገን ኢትዮጵያ በጫማቸው ስር ጥለው ሊነግሱባት አይደለም። ምንም አዋቂ ቢባል ግለሰብ ሳይሆን ሊገዛ የምንፈልገው ህዝብ በነጻ ምርጫ የሚሰይመውን ኃይልና የሚሰፍነውንም ዴሞክራሲ መሰረት በማድረግ ነው። ዛሬ የፖለቲካ ብስለት ዘቅጦ ባለበት ሁኔታው ላምባገነኖች አመቺ መስሎ ቢታይም ዘብ የቆምነውን ገና አልጨረሱንምና ፍሬን እናስይዛቸዋለን። በአድርባይ ጫጫታም ዝምታን የምንመርጥ ባለመሆኑ ትግላችን ቀጣይ ሆኖ ይለበልባቸዋል። ኢህአፓ ለምሳሌ ከማንኛውም ሂደት መገለል አለበት ብሎ አሜሪካ የሰጠውን ትዕዛዝ በስራ ሊያውሉ ለተነሱትም መጎርበት ሳይሆን ካልጋ እናስጠኛቸዋለን። ያለፈው አምባገነን ያጼውን ቤተሰብ ጠርቶና ንብረት ያሉትንም መልሶ በነጻ በአገራችን እንዲኖሩ ሲፈቅድ ኢህአፓዎችን አጼውንም ደርግንም የታገሉትን ግን ህገወጥ ብሎ በደጅ ያሉት ወደ አገር እንዳይመለሱ በአገር ያሉት በይፋ እንዳይንቀሳቀሱ አድርጓል። ዛሬም ቀይ ሽብርተኞችና ወንጀለኞች ወደ ሀገር በነጻ ሲመለሱ ኢህአፓውንም ህገወጥ ድርጅት ተብሎ መሪዎቹም ሳንጠራችሁ ወደ አገር እንዳትመጡ የተባሉበት ሐቀኛ ሁኔታ አለ። ከኑ ሁላችሁም ባዶ ዲስኩር ውጪ ኢትዮጵያ የፍትህ ያለ ሲባል ሲጮህባት የባጀች አገር ናት። የሞተላት ሳይሆን የገደላትን የምታቅፍ አገርም መሆኗን በፊትም እነበላይ ዘለቀም እነገርማሜም ወዘተ የተናገሩት ነው። ባንዳነትና ክህደትን የሚያቀነቅኑ ወንጀለኞችና አራጆች ልጆቿ ተብለው ሲታቀፉ ሰለባዎቹና መስዋዕት የሆኑላት ግን ሲገለሉና ጥቃት በላያቸው ላይ ሲቀጥል መታዘብ ከተገደድንም ቆይቷል። ታሪካዊ ጠላቶቻችን ወዳጅ ተብለው በየታሪካዊ ወቅት በሀገራችን ላይ እየወሰኑ ሲጎዱን ይህንንም መቃወም መቋቋም ያቃተን ሁኔታ አለ። ታሪክም ተረስቷል። ሐሳዊዎችና ድርባዮች መድረኩን ይዘዋል። ትውልድም ግዳጁን በሚገባ እየተወጣ ነው ማለት እየከበደ ነው። በኢህአፓ በኩል ለዓመታት የታገልነው ለዴሞክራሲና ህዝባዊ መንግስት ነው። ግራ ክንፍ በሚል ባልገባቸው ሊተቹን የሚቃጡ ጥራዝ ነጠቆች ቢፈሉም ለህዝባዊ ስርዓት መቆማችንን ዛሬም በአደባባይ የምናውጀው ነው። በአገራችን ሰው በላ ስርዓት እንዲሰፍን የጥቂቶች የበላይነት እውን እንዲሆን አንፈልግም። ይህን ብንልም የምናከብረው የህዝብን ነጻ ምርጫ ነው። ማንም ቢሆን ማን ለህዝብ በራሱና ብቸኛ ወሳኝ ሆኖ ሊሰየም አይችልም ባይነን። አጼው ተቺዎቻቸው ይሉ እንደነበሩት አንጥረኛ የሰራውን ዘውድ ጭነው ስልጣኔ የመለኮት ነው ያሉትን ያልተቀበል ዛሬ ከስንት አመታት ንቃትና ዕውቀት በኋላ ለመንግስት እንግርታልኝ በሚል ቧልት ልንቃኝ የምንችልበት ሁኔታ የለም። ካለም የመሃይሞችና አድርባዮች አቋምና ምኞት እንጂ የኢትዮጵያ ህዝብ እምነት አይደለም። እምነታችን በህዝብና በዴሞክራሲ ላይ እንጂ በሆነ ዘመናዊ የጎበዝ አለቃ ላይ ሊሆን ባይጠበቅም መልካም ይሆናል። አፍዛ ደንግዙ በእኛ ላይ መቼም ሰርቶ የሚያውቅ ካለመሆኑ ባሻገር መቼም ቢሆን መች ለግል ስልጣንና ጥቅም ስንል ለመጣው ባለነፍጥ ሁሉ ስንጎነበስ አልታየንም። ጸረ ወያኔ ትግላችን ይቀጥላል። የኢትዮጵያን ዕጣ ፈንታ አሜሪካ አይወስንም ህዝባችን እንጂ። ኢትዮጵያ ሀገራችን መመኪያችን Ethiopia, 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 Ethiopia ወዳጅና ጠላትን መለየት ወሳኝ ነው። ራስክን ወቅ፣ ጠላትህን ወቅ። መቶ ጦርነት ብትገጥም መቶውንም ባቸነፊነት ትወጣለህ ተብሎ ነበር። ይህን መገንዘብ ያቃታቸው ጥቂቶች አይደሉም። ጠላትን ወዳጅ ብሎ መውሰድ የሚያስከትለውን ጉዳት መገመት ይቻላል። ወያኔን ወዳጅ ብለው የተሞኙ አገራችንን ጎድተዋል። አሁንም የሚያደርሱት ጉዳት በግልጽ እየታየ ነው። በኢትዮጵያ ደረጃ ማን ነው ጠላታችን? ማን ነው ወዳጃችን? አዲሱ ሹም ስራ መስራት ሳይሆን ዙረት ላይ በማተኮሩ ወደ ኳርቱም ዘልቆ ካምባገነኑ አልበሽር ጋር ሲተቃቀፍና ወዳጅ ሲባባልም ተደምጧል። የሱዳኑ አልበሽር መንግስት የኢትዮጵያ ጠላት እንጂ ወዳጅ አይደለም። ወዳጅነቱ ለወያኔ ነው፣ ጠላትነቱ ለኢትዮጵያ ነው። አልበሽር ከወያኔ ጋር ተባብሮ ኢትዮጵያን ሊጎዳ ሲሰራ ዓመታት አልፈውታል። ወያኔ ወደ አዲስ አበባ ሲገሰግስ የአልበሽር ጦር በኢሃፓም በኢትዮጵያም ላይ ዘምቷል። ታንኮችን ወደ አዲስ አበባ የነዱት የሱዳን ወታደሮች ነበሩ። አልበሽር ለኤርትራም ግንጠላ ሙሉ ድጋፍን የሰጠ ነው። በርካታ የኢሃፓና የኢድህ ስደተኛ አባላትን አፍሶ ለወያኔ በማስረከብ ድራሻቸውን አስጠፍቷል። ከሁሉም በላይ ግን የሀገራችንን የቋራን ለም መሬት ከወያኔ ተስማምቶ ወሮ ይዞ በርካታ አርሶ አደሮችንም ገድሏል። አልበሽር ከወያኔ ጋር እጅና ጓንት ሆኖ በመስራት የኢትዮጵያ ጠላት መሆኑን አስመስክሯል። ስለዚህ ሱዳንን ወዳጅ ብሎ የሚያቅፍ ከሃዲ ወያኔ እንጂ ማንም አገር ወዳድ ሊሆን አይችልም። ታዲያ አዲሱ ሹም ምንም የረባ ስራ ሳይሰራ ለህዝብ ጥያቄ ምላሽ ለመስጠት ምንም ሳይሞክር ከሱዳን ጋር የጋራ የጦር ንቅናቄ እናደርጋለን፣ እንዋደዳለን ወዘተ ጫጫታን ምን አመጣው? ሹም ተብየው የሚወክለው ወያኔን እንጂ ኢትዮጵያን አለመሆኑን በግልጽ አስመስክሯል። አገር ወዳድ የህዝብ ወገን ቢሆንማ ከሱዳን የሚኖረው ግንኙነት ከመሬታችን ውጡ፣ ያሰራችሁትን ስደተኛ ዜጋ ልቀቁ የሚል በሆነ ነበር። የሱዳን አገዛዝ የኢትዮጵያ ጠላት እንጂ ወዳጅ አይደለም። በተመሳሳይ ደረጃ ስለ ጅቡቲውም ገሌ መናገር መደምደም ይቻላል። አዲሱ ሹም ለመለስ ዜናዊ ውዳሴ ከንቱን አድመጡ ብሎ ጆሮአችንን አቁስሏል። መለስ ዜናዊ ዋናው የኢትዮጵያ ጠላት እንጂ ህዝብ የሚያወድሰው መሪ አልነበረም፣ ሆኖም አያውቅ። የህዝብና የአዲሱ ሹም ሰልፍ የተቃረነ ነው። ለኢትዮጵያ ስቃይ፣ ድክመት፣ ለደረሰባት የግንጠል አደጋ፣ ለብዙ ሺዎች አማራዎች፣ ኦሮሞዎች፣ ኮንሶዎች፣ አኝዋኮች፣ ሶማሌዎች ወዘተ እልቂት፣ ለህዝብ ክፍፍልና መበደል ሁሉ ተጠያቂ መለስ ዜናዊ በግልም በድርጅቱም ደረጃ መሆኑን ዜጋ ሁሉ ያውቃል። መለስን ማድነቅ፣ ከኢትዮጵያ ህዝብ መጻረር፣ የኢትዮጵያን ህዝብ ጠላት ማቀፍና ማወደስ ነው። የሚያሳዝነውና አሰቃቂ ሆኖም የተገኘው አዲሱ ሹም በተሰጠው እዝ መሰረት መላ ኢትዮጵያን በጣሳ ቆርቆሮ ደረጃ መድቦ መለስ ያለውን ትምክህትና ጥበት በመድገም የትግራይን ህዝብ ወርቅ ማለቱ ብቻ ሳይሆን አልፎም ለኢትዮጵያ ሲሉ የተዋደቁት የወያኔ አባላት ናቸው ብሎ ታሪክን ሲበርዝ ሲከልስ መደመጡ ነው። መለስ ዜናዊን ማወደስ ቀርቶ ወዳጅ ሊለው የሚቃጣ የኢትዮጵያ ወዳጅ ሊሆን አይችልም፣ አይደለምም። ያደማትን የጎዳትን ያዳንቃልና። መለስ ዜናዊ አገር ገንጥሉ ብሎ የተማጠነ ለገንጣ እየሰገደ ስንቱን አገር ወዳድ አስሮ ያሰቃየ ጸረ አማራ ጸረ ኢትዮጵያ አገር የሸጠ የህዝብ የሀገር ጠላት ሆኖ ሳለ ይህን ጭራቅ የሚያደንቅ ወያኔ እንጂ ኢትዮጵያዊ አይደለም። አዲሱ ሹም ወያኔ በመሆኑ በዚህ መስክ ወዳጅና ጠላትን መለየት ተስኖታል። ይህም በራሱ የሰውየው ሰልፉ ከማን ጋር እንደሆነ የሚጠቁመን ነው ማለት ይቻላል። ህዝብ ወዳጅና ጠላትን ካለየ አገሩን ከጥፋት ለማዳን የሚችልበት ሁኔታም የለም። ወያኔ የኢትዮጵያና የህዝቧ ጠላት መሆኑን የሚስቱ ዛሬም አሉ። ይባስ ብለው ከወያኔ ተቃቅፈው ከቅርጫው ተካፍለው ህዝብም ላይ ሊፈነጩ የሚመኙ ጥቂቶች አይደሉም። የጊዜ እንስጥና ትግል በሰላም አባወራዎች ተጨባጭ ሚና ይህ ነው። ሰላም ሲሉ ድርድር ሲሉ የሰለጠኑና ብልህ የሆኑ ቢመስላቸውም በተጨባጭ ግን በፖለቲካው መስክ በለሆሳስ ስናቀርበው መሐይምና ተላላ፣ በሐቁ እንፈርጀው ካልንም አድርባይና ባንዳ የሚያሰኛቸው ነው። ወያኔ ስንቱን ጀግና በላ አጠፋ። ወያኔ ስንቱን ዜጋ ፈጀ ጨረሰ። ወያኔ አገራችንን ነጋጠባ ለዓመታት አልጎዳም አላዋረደም። ወያኔ አገራችንን ንብረት ወደ ትግራይና ወደ ባዕድ አገር ባንኮች አላጓጓዘም። ስንቱ ተዘርዝሮ ያበቃል። አይነ ህሊናን ጨፍኖ ይህን ሁሉ ግፍን ወንጀል ረስቶ ወያኔን ለማቀፍ ለመደገፍ መነሳትና መጣር ግን ባያሌው የሚያስወግዝ ነው። ምናልባትም ያልተነካ ግልግል ያውቃል ሆኖባቸው ምንም ጉዳት ስላልደረሰባቸው በወያኔ ጥቃት ስላልደረሰባቸውም ይሆናል። ገፈት ቀማሽ ህዝብ ግን የነሱን የቅንጦት አቋምና ትዕግስት ሊኖረው አይችልም። ቆሽቱ ነዷል። እንባ አይኑን ሊያጠፋው ደርሷል። ቤቱ በሐዘንና ሮሮ ተከርችሞበታል። ወያኔን ለማጥፋት ልቡም ጨክኗል። አቋሙ የበቃን ነው። ፍላጎቱ ወያኔን ማውደም ነው። ሲካሄድ የቆየውና አሁንም መቀጠሉ የማይቀረው ህዝባዊ አመጽ መሰረቱ ምንጩ ሰፊው ጭቁን ህዝብ እንጂ ከወያኔ ጋር ሊላላሱ ሊሞዳሞዱ ዝግጁ ሆነው የከረሙና አሁንም የሚቅበዘበዙ ማፈሪያ የህብረተሰቡ ክፍሎች አይደሉም። የአባት ቤት ሲዘረፍ አብረህ ዝረፍን የተቀበለው ክፍልና አገር ወዳዱ ሰፊ ህዝብ የተቃረኑ ናቸው። ለሚሰጠው መፍትሄ መፈተኛው የህዝብ መሰረታዊ ጥያቄ ነው። ህዝብ ምን ጠየቀ? ምን መፈክር አነገበ? ብለን ማወቅ አለብን። ፍየል ወዲህ ቅዝምዝም ወዲያ ከመሆን አልፎ ጠላት ላልተጠየቀ ምላሽ ሰጠው በሚል አደናግሮ ግፈኛ አገዛዙን ዕድሜ እንዳይሰጥ ጭቆናውን እንዳይቀጥልብን ማለት ነው። ጆሮ እየበላ ሆድ ጦም የሚያድርበት ሁኔታ ከሰለቸን ጊዜ አልፏል። ዲስኩር በደርግም የሰለቸን ነው። ህዝብ ሊሰማ የሚፈልገውን ተናግሮ በገቢር ግን ባዶ መሆን ብልህ ወይም ህዝባዊ መሪ የሚያሰኝ አይደለም። ኢትዮጵያ አገሬ ብሎ ዘፋኙ ለአገሩ ግን ቅንጣትም በገቢር የማይሰለፈው በአገራችን በስቶ ሲያቸከን ከርሟል። ራስን በሰንደቅ ዓላማ መጠቅለልና እውነትም አገር ወዳድ ታጋይ መሆን ለየቅል ናቸው። ለአገሩ ምን ሠራ? ምን አደረገ? ለወገኑ ታዳጊ ሆኖ ተገኘ ወይስ አልተገኘም? መሠረታዊው ጥያቄ ይህን ይመስላል እንጂ በዘመናችንማ አስመሳዩ ፈልቷል፣ ቃልም ሚዛን አልባ ሆኗል፣ መሥዋዕትነትም ተፈርቷል። በሩቁ ለሚታገለው ማጨብጨብ ሳይሆን ከጎኑ በትግል ተገኝቶ መከራውን መጋራት ነው የሚፈለገው። ህዝብ የጠየቀው የወያኔን መወገድ ነው። ስርዓቱ ያብቃል እንጂ ኃይለ ማርያምን በሌላ ተኩልን አላለም። የወያኔ ስልጣን ይወገድ፣ ይድቀቅ፣ ይውደም አለ እንጂ ወያኔ አንዱን ሎሌውን በሌላ ይቀይር ሲል ደሙን አላፈሰሰም። ስለዚህ ወያኔ አሁንም የህዝብ ጥያቄን ረግጦና አስወግዶ የራሱን ዳንኪራ ይዟል እንጂ ሌላ እያደረገ አለመሆኑ ገሃድ ሆኗል። ይህ ሐቅ ሆኖ ባለበት ጅብ ጅብነቱን ባልተወበት ከወያኔ ለመሞዳሞድ ሆነ ድጋፍ ለወያኔ መስጠት ደፋ ቀናውን ምን አመጣው? ጠላት ምን ቢለማመጡት ወዳጅ አይሆንም። ጸረ ወያኔ አመጻችን ተፋፍሞ ይቀጥል። የወያኔን ቡችሎች ከህዝብ ጎራ እናርቃቸው። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
ቅጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሄድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ እግር ፈረስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ሥጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርክና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት ሰላም እንዲሰፍ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓመተ ምህረት የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ሊያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
ከለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
Thank you.